በእንደ አውሮፓን አቆጣጠር ጥር 20 ቀን 1977 ዓ.ም ስልጣን ለመረከብ ቃለ መሐላ ሲፈጽሙ 39ኛው የአሜሪካ ፕሬዝዳንት ጂሚ ካርተር እንደ ህዝቡ መልካም የሆነ ያሉትን መንግስት እንደሚያቋቁሙ ቃል ገብተው ነበር።
There can be no nobler no more ambitious time
በዚህ አዲስ ምዕራፍ በመንከፍትበት ለስ ፍትህና ሰላም የሰፈነበት ዓለምን ከመቅረጽ የበለጠ የተከበረና ከባድ ተግባር የለም።
ይህን ቃላቸውን ከአንድ የስልጣን ዘመን በኋላም በነበራቸው ህይወት ቀጥለውበት ነበር። የኖቤል የሰላም ሽልማት አሸናፊ ከመሆናቸው በተጨማሪ በስማቸው የተሰየመውንና ለትርፍ ያልተቋቋመውን ዓለም አቀፍ ድርጅት የካርተር ማዕከልን መርተዋል። ሰላምን ማስፈን፣ በሽታን ማጥፋትና ተስፋን ማለምለም የማዕከሉ ተልእኮዎች ናቸው።
የካርተር ማዕከልን ስራ የምመለከተው ፕሬዚደንት በነበርኩበት ወቅት ለመስራት የሞከርኩት ተቀጽላ እንደሆነ አድርጌ ነው።
ጂሚ ካርተር ፕሌንስ በተሰኘች የጆርጂያ ከተማ በእንደ አውሮፓውያን አቆጣጠር 1924 ተወለዱ። ከአሜሪካው የባህር ኃይል ማሰልጠኛ በ1947 ተመረቁ። የአባታቸውን ሞት ተከትሎ የቤተሰቡን የግብርና ስራ ለማስተዳደር በ1953 ወደ ትውልድ ከተማቸው ፕሌንስ እስከሚመለሱ ድረስ በባህር ኃይሉ በሰብመሪን ኦፊሰርነት አገልግለዋል። ካርተር ወደ ፖለቲካው ዓለም የገቡት በ1960ዎቹ የሰብአዊ መብት ንቅናቄዎች በሚካሄዱበት ወቅት ነበር። በጆርጂያ ግዛት ምክር ቤት ለሁለት የሥራ ዘመን አገልግለው ከዛም በ1971 የግዛቲቱ አገረ ገዥ ለመሆን በቅተዋል። በወቅቱ ስለነበረውና በዘር መድሎ ላይ የሚደረገውን ትግል በተመለከተ ይህን ብለው ነበር።
በግልጽ የምነግራችሁ ቢኖር የዘር መድሎ ዘመን አብቅቷል።
በ1971 ብዙም ያልታወቁትና በደቡብ የሀገሪቱ ክፍል አገረ ገዥ የነበሩት ካርተር በ1976 ሪፐብሊካኑን ጀራልድ ፎርድ በጠባብ ውጤት በማሸነፍ ፕሬዚደንት ሆኑ። በ3ኛው ዓመት 1979 የካምፕ ዴቪድ ስምምነት ተብሎ የሚጠራውን በግብጽና በእስራኤል መካከል የሰላም ስምምነት እንዲፈጸም አስቻሉ። ይህም የፕሬዝደንትነት ዘመናቸው ዋና ስኬት ተደርጎ ይታያል።
ወደ ፕሬዝደንትነት ከመምጣቴ በፊት በአረቦችና በእስራኤል መካከል በ25 ዓመታት ውስጥ የተደረጉ 4 ጦርነቶች ነበሩ። በሶቪየት ህብረት የምትደገፈው ግብጽ በዚያ ውስጥ የመሪነት ሚና ነበራት። እነዚህ ሀገራት እስራኤልን በወታደራዊ መንገድ ሊገዳደሩ የሚችሉ ብቸኛ ሀገራት ነበሩ።
ካርተር በተጨማሪም የፓናማ መተላለፊያ በፓናማ ቁጥጥር ስር እንዲሆን እና ከቻይና ህዝባዊ ሪፐብሊክ ጋር የዲፕሎማሲ ግንኙነት እንዲመሰረት አድርገዋል። በ1979 በኢራን የተከሰተው የእስልምና አብዮት ግን የፕሬዝደንታዊ አስተዳደራቸውን አቅጣጫ እንዲቀይር አድርገዋል። በሻይት የእስልምና መሪዎች የተመራው ተቃውሞ በአሜሪካ የሚደገፉትን ሻህ ወይም መሪ ከስልጣን ገርስሶ ሻሁም ለአገር ጥለው እንዲወጡ አድርገዋል። በ1979 ጥቅምት ወር መጨረሻ ላይ እስላማዊ ነውጠኞቹ ቴህራን ውስጥ የሚገኘውን የአሜሪካን ኤምባሲ ሰብረው በመግባት 66 አሜሪካውያንን አገቱ። ከ10 ቀናት በኋላ 13 የሚሆኑትን ቢለቁም የተቀሩትን ግን ለ444 ቀናት አግተው ቆዩ። የቀሩትን ታጋሾች ለማስለቀቅ በሚያዝያ 1980 ካርተር ወታደራዊ እርምጃ እንዲወሰድ አዘዙ። ሙከራው ሳይሳካ ቀርቶ 8 የኤምባሲው ሰራተኞች ህይወታቸውን አጡ። ካርተር በአገር ውስጥም ፈተና ገጠማቸው። የዋጋ ግሽበትና እየጨመረ የመጣው ስራ አጥነት ኢኮኖሚውን አንገዳገደው። ይህም በ1980 በተደረገው ምርጫ በሪፐብሊካኑ ሮናልድ ሬገን እንዲረቱ አስተዋጽኦ አድርጓል። ሬገን ቃለ መሐላ በፈጸሙበት ዕለት ኢራን አሜሪካውያን ታጋቾችን ለቀቀች። ሽንፈቱና ድባቴ የተጫናቸው ካርተር ፕሬዝደንታዊ ቤተ መጻሕፍት ለመገንባት ወደ ትውልድ ከተማቸው አቀኑ። ሐሳባቸው ከቤተ መጻሕፍት ግንባታ ማልፎ ወደ ታወቀ ዓለም አቀፍ ትርፋማ ያልሆነ ድርጅትነት ተሸጋገረ። የካርተር ማዕከል ከመቶ በላይ ምርጫዎችን ታዘበ። ከሰሜን ኮሪያ ጋር የነበረውን የኒውክሌር ፍጥጫ ከመሸምገል በዩጋንዳና ሱዳን መካከል የሰላም ስምምነት እንዲፈረም እስከ ማድረግ ባሉ ተግባራት ሚና ተጫወተ። በጤና መስክ ደግሞ የጊኒ ወርም በከፍተኛ ደረጃ ቀንሶ ወደ መጥፋት ደረጃ እንዲደርስ አድርጓል። ካርተር በሰብአዊ መስክ ላደረጉት አስተዋጽኦ በእንደ አውሮፓውያን አቆጣጠር 2002 የኖቤል የሰላም ሽልማት ተበርክቶላቸዋል። የካርተር ማዕከል በእንደ አውሮፓውያን አቆጣጠር 1989 በወቅቱ በኤርትራ የነበሩትን የአማጽያን መሪዎች በኢትዮጵያ ከነበሩት የደርግ መሪዎች ጋር ለመጀመሪያ ጊዜ በአሜሪካ አትላንታ እና በኬንያ እንዲወያዩ አመቻችቷል። ማዕከሉ በኢትዮጵያም ሰላምና ጤናን ለማስፈን ግጭቶች እንዲቆሙ በማሸማገል ምርጫን በመታዘብና የሰብአዊ መብትን በተመለከቱ ጉዳዮች ለረጅም ዓመታት ሲሰራ ቆይቷል። ጂሚ ካርተር ከአሜሪካ ፕሬዝደንቶች ሁሉ ረጅሙን ዕድሜ የኖሩ ናቸው። ከባለቤታቸው ከሮዝሊን ጋር የነበራቸው የትዳር ዘመንም እንደ አሜሪካ ፕሬዝደንትና ቀዳማዊ እመቤትነት ረጅሙ ነው። ከንፋር በኋላ ተናቀረው ዘገባ እንግዶ ወልደነኝ ዋሽንግተን ዲሲ